반 어르모 군대 어르모마 Voice of America.
이에 야메리카 듬스 라디오 타베노 የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ። ስሜት ሰቅዞ የሚዝ ብርቱ ሀዘን ከልብ ሲገባ ጨርሶ የማይወጣም ይመስላል። ያ ሀዘን ደግሞ የሀገር ሲሆን እጅግም ይበረታል። ሀገርም ይታመማል። ለመሆኑ እንዲህ ያለው ሀዘን የፈጠረው የህመም ስሜት እንዴት ይታከማል? ከጥቂት ሳምንታት በፊት ኢትዮጵያ ውስጥ የደረሰው ጉዳትና ዘላቂ መፍትሄው ዛሬ ላይ ሆነን ጊዜው ግድ የሚለውንም ለዘለቄታ የሚበጀውንም መላ መፈለጊያው ሰዓት አሁን ይመስላል።
በታሪካችን ላይ ያለ የግንዛቤ ልዩነት የፈጠረው ችግር ያለ ይመስል ምን ማለት ነው? ነገስታቶችና መሪዎቻችን ኢትዮጵያን በመቀየር ያደረጉት ጥረት በተለያየ መንገድ ነው ሚገባ። ይሄ ልዩነታችን
የፌደራል ሲስተም ተብሎ እንደቋቋመው የፌደራል ሲስተም እውነተኛ ፌደራል ሲስተም አልነበረም። ያ ሲሆን ህዝቡ እንዴት ነው ከሌላው ኢትዮጵያ ህዝብ ጋር ብሬ ሊኖር የሚችል? ለዛም ደግሞ የሚስማማ ህግ እኛም ደግሞ በአካባቢያችን ያለንን ባህል የምናሳድግበት ህግ እንዴት ነው የምናወጣው ብሎ ለክልል ህገ መንግስት ተወያይቶ መሪዎቹን መርጦ የሚያስተዳድርበት ፌደራል ሲስተም ያህል ነበር።
የፖለቲካ ገጽ የአይዲዮሎጂ ገጽ ይዞ የመጣው ከማርክሲዝም ከኮሚኒስት ስርዓት እድገት ጋር አይዲዮሎግ ሰዎች ብቅ ብቅ ማለት ጀመሩ። ዘመኑም እርግጥ ካፒታሊዝም ኢምፔሪያሊዝም የሚወገዝበት ስለነበረ ተማሪዎቹ ያንን ሲያነሱ በእምነቱ በፍልስፍናው ማርክሲዝም ጠላትና ወዳጅ ብሎ ይወስናል። ፖለቲካ ፍልስፍናው በዛ የተመሰረተ ጠላት መፍጠር አለብን። የሚጠላ ኃይል፣ የሚፈራ ኃይል፣ የሚታስወግደው ኃይል።
የምሽቱ ሰፊ ውይይት ተሳታፊዎች ናቸው። እንደ ቅደም ተከተላቸውም አቶ ይልማ አዳሙ፣ አቶ ደረጀ ደምሴ ቡልቶና አቶ ሙልጌታ አረጋዊ ናቸው። አብረውን ያመሻሉ። እሁድ ሐምሌ 19 2012 ዓ.ም ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ንጉሥ ታምሬ ነው። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መልሳለሁ። እንዳትሄዱ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ ውስጥ በኮቪድ-19 ምክንያት የደረሰው የሞት ቁጥር ከ220 አልፏል። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ያወጡት መግለጫ 223 ሰው በኮቪድ-19 ምክንያት መሞቱን አስታውቆ ለኮሮና ቫይረስ ከተጋለጠው 13968 ሰው 6216ቱ ማገገማቸውንና 65 በጠና የታመሙ ሰዎች መኖራቸውን ገልጿል። የዛሬው ዘገባ እስከወጣበት ጊዜ በኮቪድ-19 ምክንያት በአንድ ቀን ሞተ ከተባለው 14 ሰው የ13ቱ ሞት የተመዘገበው አዲስ አበባ ውስጥ ነው። በአንድ ቀን 720 ሰው ለኮሮና ቫይረስ መጋለጡ መረጋገጡን ኢንስቲትዩቱ በትዊተር ገጹ ላይ አስፍሯል። እንግሊዝ ከስፓኝ በሚገቡ መንገደኞች ላይ የሁለት ሳምንታት ለይቶ ማቆያ ድንጋጌ ድንገት አውጥታለች። እንግሊዝ ስፓኝን ለጉዞ ስጋት ከሌለባቸው ሀገሮች ዝርዝር ማውጣቷ ስፓኛውያንን እንዳስደነገጠ አንድ ስፓኝ ውስጥ የሚገኙ እንግሊዛዊ ጎብኚ ተናግረዋል። ለንደን እርምጃውን የወሰደችው ስፓኝ ውስጥ በታየው የኮቪድ-19 መልሶ ማሻቀብ ምክንያት መሆኑን የእንግሊዝ የውጭ ጉዳይ ሚኒስትር ዶሚኒክ ራብ አስታውቀዋል። በሌላ በኩል ሰሜን ኮሪያ ለኮሮና ቫይረስ የተጋለጠ ማንም ሰው እንደሌለባት ለወራት ስትናገር ከቆየች በኋላ የመጀመሪያውን ተጋላጭ ማግኘቷን ዛሬ አስታውቃለች። ቫይረሱ የተገኘበት ሰው ከሀገሪቱ አፈንግጦ ወጥቶ የነበረና ሰሞኑን ከውጭ የተመለሰ መሆኑንም ፒዮንግያንግ ገልጻለች። በደቡባ ኬሶንግ ከተማ ውስጥ ባለፉት 5 ቀናት የነበሩ ሰዎች ተለይተው እንዲያዙና እንዲመረመሩ እየተደረገ መሆኑም ተዘግቧል። ደቡብ አፍሪካ ደግሞ ዛሬ ብቻ 12000 ሰው ለኮሮና ቫይረስ መጋለጡን ማረጋገጧን አስታውቃለች። ደቡብ አፍሪካ በኮቪድ-19 ለምጣኔ ሀብቷ ማገገሚያ ድጋፍ እንዲውል በመደበችው 26 ቢሊዮን ዶላር ዙሪያ እየተካሄደ ነው የሚባለው የሙስና አድራጎት ወረርሽኙን የመቆጣጠር ጥረቶቿን እያስተጓጎሉት መሆኑ ይነገራል። ሀገሪቱ በክሶቹ ላይ ምርመራ ከፍታለች። ደቡብ አፍሪካ ባሏት 434,000 የኮሮና ቫይረስ ተጋላጮች ምክንያት በዓለም አምስተኛዋ ተጠቂ ሀገር ሆናለች። በኮቪድ-19 መስፋፋት ቀዳሚዋ ሀገር አሁንም ዩናይትድ ስቴትስ ስትሆን 4.1 ሚሊዮን ሰው ተጋልጦባታል። ከ146 ሰው በላይ መሞቱን የጃንስ ሃፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ሰንጠረዥ ያሳያል። የሀገሪቱ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ባወጣው መረጃ መሰረት ደግሞ በ25 ግዛቶች ላይ እንደገና ያንሰራራ ባለው የስርጭት መጠን ምክንያት እየደረሰ ያለው ሞት ከፊታችን በሚመጣው ኦገስት ወር ውስጥ በ160,000 እና በ175,000 መካከል ሊደርስ የሚችል ሰው ሊሞት እንደሚችል ተተንብዮአል። ዩናይትድ ስቴትስን ተከትለው ብራዚል፣ ህንድና ሩሲያ ኮቪድ-19 የበረታባቸው ሀገሮች ናቸው። ይህ በእንዲህ እንዳለ በስደተኞችና በጥገኛነት ጠያቂዎች ላይ እየተፈጸመ ነው ያለው ህገወጥና የዘፈቀደ የወል እስራት እነርሱንም አጠቃላዩን ህዝብም ለአደጋ እያጋለጠ ነው ሲል የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር አሳስቧል። ስደተኞቹና ጥገኛነት ጠያቂዎቹ የተያዙ ህጻናትን ጨምሮ ፈጥኖ እንዲለቀቁም ጠይቋል UNHCR። በሌላ በኩል ደግሞ የአውሮፓ ሀገሮች አሁንም እያወጧቸው ያሉ የጉዞ ደንቦች የማገገም መነቃቃት የነበራቸውን የአውሮፓ አየር መንገዶች፣ ሆቴሎችና አገር አስጎብኚዎችን ተስፋ እንዳጨለመው ተናግረዋል። ዩናይትድ ስቴትስ ውስጥ አለ የሚባለውን የማህበራዊ ፍትህ መጓደል እየተቃወሙ ያሉ ሰልፈኞች በብዙ የሀገሪቱ ክፍሎች ውስጥ መውጣታቸውን እንደቀጠሉ ነው። ሚኒያፖሊስ ሚኒሶታ ውስጥ በፖሊስ ቁጥጥር ስር እንዳለ በደረሰበት ጉዳት ጥቁር አሜሪካዊው ጆርጅ ፍሎይድ ከሞት አንስቶ የተነሳው ተቃውሞ ለሁለት ወራት ወዳልተቋረጠባት የኦሬገን ግዙፍ ከተማ ፖርትላንድ ፕሬዚደንት ዶናልድ ትራምፕ ፌዴራል የፖሊስ ኃይል መላካቸው ቁጣውን እንዳባባሰው እየተነገረ ነው። ዋሽንግተን ግዛቷ ሲያትል ከተማ ውስጥ ደግሞ የፖርትላንድ ተቃዋሚዎችን ደግፈው የወጡ ሰልፈኞች ከፖሊስ ጋር ተጋጭተዋል። 45 ሰው መታሰሩና 20 የፖሊስ መኮንኖች መጎዳታቸው ተዘግቧል። ትናንት ምሽት ላይ ኦስትን ቴክሳስ ወጥቶ በነበረ የጥቁር ሕይወት ዋጋ አለው Black Lives Matter ንቅናቄ ሰልፈኞች ላይ አንድ ተሽከርካሪ ውስጥ የነበረ ግለሰብ ተኩስ ከከፈተ በኋላ አንድ ሰው መገደሉ ተሰምቷል። ሉዊቪል ኬንታኪ ውስጥ የታጠቁ ተቃዋሚዎች ፖሊስ ቤቷ ውስጥ ገድሏታል ለተባለችው ጥቁር አሜሪካዊት ብሪዮና ቴይለር ፍትህ እንጠይቃለን ብለው አደባባይ ወጥተዋል። የሲቪል መብቶች ተሟጋቹ ጃን ሉዊስ አስከሬን የአላባማይቱ ሴልማ ከተማ ኤድመንድ ፔተስ ድልድይን እንዲያቋርጥ ወደዚያው ተወስዷል። ድልድዩ የዛሬ 55 ዓመት ለሲቪል መብቶች ሲሟገቱ እርሳቸውን ጨምሮ ብዙ አደባባይ የወጡ ሰልፈኞች በክፉ የተጎዱበት ስፍራ ነው። ያ ዕለት ብላዲ ሳንዴይ ወይም የደም እሁድ ተብሎ ዘወትር ይዘከራል። የአላባማ ዋና ከተማ ሞንጎመሪ ከንቲባ ስቲቨን ሪድ ለሕዝቡ ባሰሙት መልእክት ዛሬ ምሽት ላይ በድልድዩ ላይ በሚከናወነው ስነ ስርዓት ሰው ራሱን ከኮሮና ቫይረስ የሚጠብቅባቸውን ጥንቃቄዎች አድርጎ ከመንገዱ ግራና ቀኝ እንዲወጣና የጃን ሉዊስን አስከሬን እንዲሸኝ ጥሪ አስተላልፈዋል። ለአንድ ሳምንት በዘለቀው የእንደራሴ ጃን ሉዊስ የአሸኛኘት ስርዓት አስከሬናቸው ዋሽንግተን ዲሲ ላይ በተወካዮች ምክር ቤቱ እልፍኝ ያረፈ ሲሆን በጆርጂያ ግዛትም ሞንትጎመሪ ውስጥ እንዲሁ ለሕዝብ ስንብት ግልጽ ይሆናል። ጃን ሉዊስ የዩናይትድ ስቴትስ የተወካዮች ምክር ቤት ህሊና እያሉ የሁለቱም ፓርቲዎች እንደራሴዎችና ሌሎችም ከፍተኛ የፖለቲካ ሰዎች ይጠሯቸዋል። ለዜና የተያዘው ሰዓት አበቃ። ክቡራትና ክቡራን፣ ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ለራዲዮ መጽሔት ዝግጅት ወደ አሉላ ልመልሳችሁ።
አስጥልኝ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ ሐምሌ 19 2012 ዓ.ም የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ንጉሥ ታምሬ ነው። አሁን የምሽቱን መክፈቻ ስልት ነው የምናስቀድመው። ስለ ኮቪድ-19 የተዜመች አፍሪካዊ ዜማ
Every بنردش ويا ترجو إن شاء الله نعيشو إن شاء الله cause nobody is safe until everybody is safe تو أميني لالو لتاكويشا ناتينا توتالي شناتو تو بمباني هفتا تمشين لي COVID-19 تو نكيلا سبابو يا كومجالي وينجين تفا تالي
የሁሉም ሰው ጤና አስካል ተጠበቀ የማንኛችንም ዋስትና ይኖረውም አብረን እንቁም በሚርስ ኢትዮጵያዊቱ ድምጻዊት ቤቲጂን ጨምሮ በርካታ አፍሪካውያን ድምጻውያን ለኮቪድ-19 መከላከያ ዘመቻ በህብረት በተጫወቱት ስልት ዝግጅታችንን ጀምረናል። አድማጮች አሁን በቀጥታ ወደ ቀዳሚው ቅንብር በምግቤ ያስተዋወቅኩ ዝግጅት ነው። ቀዳሚ አመዛዛኝ ድምጾች የተከታታይ ፕሮግራሙ ርዕስ ነው። ካዘንና ከቁጣው ባሻገር በሚዛንና ባርቆ ሐሳቢነት የዛሬን ብቻ ሳይሆን የነገውንም የህይወት መንገዳችንን ጭምር ባስተዋይ ልቦና ለመመርመር የሚጋብዝ ዝግጅት ነው። ከፍተኛ ጉዳት ያስከተለው ብርቱ ሐዘን በአንድ ወገን፣ የዛሬም የነገም ፈተናዎቻችንና ዘላቂ መፍትሄዎቻቸው በሌላው፣ የችግሮችን መንስኤዎችም ሆነ ፈውስን በቀጥታ ለማየት ጥረት መደረግ ያለበት ሰዓት አሁን ይመስላል። ከልብ ለሚደረግ ደርዝ ያለው ውይይት ሶስት እንግዶች ጋብዘናል። ሶስት እንግዶች ከተለያዩ ቦታዎች በአንድ ሰዓት ተገኝታችኋል። አዲስ አበባ፣ ቦስተን እና ካሊፎርኒያ ያለን ወዲህ ወደ ዋሽንግተን እንመለሳለን። ይህ በኢትዮጵያ ታሪካዊ ሊሰኝ የሚችል በጣም የተለየ ጊዜ ነው። ምናልባትም ታሪካዊነቱ ካሳዛኝ ሁኔታዎችም ጋር ተያይዟል። በዚህ ልዩ ጊዜ ውስጥ የምናደርገው ቃለ ምልልስ የወትሮ አይነት ቃለ ምልልስ ስላልሆነ ያን መንፈስ ያን ዘይቤ በያዘ መልኩ ይህን ፕሮግራም የሚከታተሉ ተመልካቾቻችን አድማጮቻችን ከምንነጋገርበት ጉዳይ ውጪ ርቀው እንዳይወሰዱ እስኪ በመጠኑ ስለራሳችሁ ነገሩን። ሶስታችሁም ለአሜሪካ ድምጽ ራዲዮ እንግዳ አይደላችሁም፣ በተለያየ ጊዜያት በተለያዩ ፕሮግራሞች ተሳትፋችኋል። ነገር ግን አዲስ ለሚሰማችሁም ቀደም ብዬ ከተቆምኩት ከኢትዮጵያ ወቅታዊ ሁኔታ ተዘበራረቀ ሁኔታ የተፈጠረበት ጊዜ ውስጥ ነንና እስኪ ስለራሳችሁ አንዳንድ ነገሮችን ንገሩን። ከማንነታችሁ ጀምሮ፣ ማንነት ብዙ ድርብርብ ነው፣ እንደው ለዚህ ፕሮግራም በሚስማማ መልኩ ከሩቅ ልጀምር። አቶ ሙልጌታ እርሶኖት የሩቁ?
እሺ፣ ሙልጌታ ማረጋዊ ይባላለሁ። እኔ መቀሌ ተወልጄ ነው ያደግኩት።
መቀነን አንደኛ ደረጃ እና ሁለተኛ ደረጃ የተማርኩት አጼ ዮሐንስ ትምህርት ቤት ይባላል። እዛ ሁለተኛ ደረጃ ጨርሼ ወደ አዲስ አበባ መጣሁ ለዩኒቨርሲቲ። ዩኒቨርሲቲ መጀመሪያ ገብቼ ፍልስፍና ነበር የተማርኩት። ከዛ ተቋርጦ ትንሽ ቆይቶ ከዛ እንደገና ህግ ትምህርት ቤት ገብቼ ህግ ተምሬያለሁ። ከዛ ወደ አሜሪካ ሄጄ እዛም ተምሬ ጠበቃ ሆኜ ለሀያ ዓመት ያህል እዛ ቆይቼ በ2016 በፈረንጅ ከአራት ዓመት በፊት ወደ ኢትዮጵያ ተመልሼ አሁን ኢትዮጵያ ውስጥ ህግ ትምህርት ቤት ህግ አስተምራለሁ። ማንነታችሁ ብለህ ለጠየቀው ጥያቄ ማንነት ማለት ለምሳሌ በዚህ ዛሬ በሀገራችን በምንጠቀምበት ቋንቋ ለምሳሌ ብሔር፣ ብሔረሰብ፣ ህዝብ አይነት ከሆነ እኔ እንዳልኩ መቀሌ ተወልጄ ነው ያደርኩት። የመቀሌ ልጅ ነኝ። መቀሌ ደግሞ ትግራይ ውስጥ ነው የሚገኘው። ወላጆቼ ሁለቱም አባቴና እናቴ ትግርኛ ነው የሚያወሩት። ስለዚህ እኔ የትግራይ ልጅ ነኝ። ቤተሰቦችም የትግራይ ልጆች ነበሩ። ኦፍኮርስ የሉም አሁን። እና እንዴ ራሴን እንዴት ነው የማየው ብለህ ከጠየቀኝ ትውልዴ ትግራይ ነው። እኔ ራሴን የማስበው የትግራይ ልጅ ነኝ፣ ኢትዮጵያዊም ነኝ። እና እኔ ሳድግ እንዴት ነው ያደግኩት? የትግራይ ልጅ መሆን ጊቭን ነው፣ የታወቀ ነው። ምክንያቱም ትግርኛ እየተናገርክ ነው የምታድገው፣ ትግርኛ ማህበረሰብ ውስጥ ነው ያለው፣ ያው መቀሌ ማለት ነው። ግን ትምህርት ቤት ሄደ አማርኛ ትማራለህ፣ እንግሊዝኛ ትማራለህ፣ በአማርኛ ታወራለህ ትምህርት ቤት። እኔ ሳድግ ልዩነት የሚባል ነገር ኦልሞስት አልነበረም። ከመቀሌ ውጭ ያለው ወይም በአጠቃላይ ከትግራይ ውጭ ያለው አማርኛ እንደሚናገር ህዝብ አድርገን ነበር የምናየው። ስለዚህ እና ለእኔ ኢትዮጵያ ሁለት ነበረች ማለት ይቻላል። ትግርኛ የሚናገር በአንድ በኩል፣ ትግርኛ የማይናገር ሌላ ቋንቋ የሚናገር ደግሞ በሌላ በኩል አይነት ነው። ግን ትምህርት ቤትም የምንማረው ስለ ኢትዮጵያ ነው። ኢትዮጵያ አንድነት ነው። ኢትዮጵያ ለምለም ናት። ኢትዮጵያ ታሪካዊ ናት። ኢትዮጵያ ጀግና ናት። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ እያልን ነው ያደዱ። ገና ከህፃነት የጀምሮ ስለማላውቀው ቦታ ሁላ ኢትዮጵያ ውስጥ እነ ላንጋኖ እነ አዋሳም እየተወሩልኝ ነው ያደጉት። እነ ሲዳሞ ማማላቃቸው የኢትዮጵያ ጂኦግራፊ እና የኢትዮጵያ ሀይቆች ኢትዮጵያን እየተባል ኃይለኛ የኢትዮጵያዊነት ስሜት በኢትዮጵያዊነት ስሜት ተገንብተን ያደግ ነው። አይ ቲንክ እሱ ነገር አሁንም አልለቀቀኝም። ያው በዚሁ እየቀጠልኩ ያለው ይመስለኛል። እና ማንነት ምንድን ነው ብትለኝ ነኝ ኦሎ ጊዜ አባብ ነው። እኔ ለብሔር ና እኔ አስተማሪ ነኝ። እኔ ማውራት ወዳለሁ፣ ማንበብ ወዳለሁ። የዛ ሁሉ ኮምቢኔሽን ነኝ ሚሆን።
እኔ ትውልድ አዲስ አበባ ነው። የተማርኩትም በዛ በአዲስ አበባ ነው። መድኃኔዓለም ትምህርት ቤት ሁለተኛ ደረጃ ጀነራል ዊንጌት፣ ከዛ አዲስ አበባ ዩኒቨርሲቲ፣ ከዛም ደግሞ እንደዚሁ ውጭ መጥቼ ቀሳስም ያለው ኢትዮጵያ ውስጥ ለሀያ ዓመታት እንደዚህ ሰርቻለሁ። በኮርፖሬት ማኔጅመንት ጀነራል ማኔጀር ሆኜ በፕሪንቲንግ ኮርፖሬሽን፣ በሌዘር ኢንሹ ኮርፖሬሽን እንደዚሁም ደግሞ በዲፕሎማሲ መስክ እዚህ ከመጣሁም ነፃነትና ከመብት ትግል አንጻር ራሴን በጣም አክቲቭም ባልል ብዙ አስተዋጽኦ ሳረግ ይቻለሁ። የኔ የትውልድ አመጣጤ ብዙ ብሔሮችና ሃይማኖቶች ጋር የተያያዘ ነው። በአንድ በኩል ወላጆቼ ሸዋ ናቸው። የሸዋ አማራ አማርኛ ተናጋሪ፣ ግማሹ ደግሞ ወገኔ ወሎዬ ነው። ወሎዬ ብቻ ሳይሆን እስላምም ክርስቲያንም ናቸው። አሁን ኢትዮጵያ ሲሄድ ሁለቱንም እዛውን አንድ ላይ ጎረቤት ሆነው ነው የማገኘው የምጠይቃቸው እና በአንድ በኩል ደግሞ ኦሮሞ። ስለዚህ አስተዳደጌ ልዩነት ባለበት ድባብ ውስጥ አይደለም ያደኩት፣ መለየት በማይቻልበት ድባብ ውስጥ ገሌ ይሄ ነው፣ ገሌ ክርስቲያን ነው፣ ገሌ እስላም ነው። ቤታችን ሲመጡ ክርስቲያኖቹ እስልምና ተከታዮቹ ይታረድላቸዋል፣ ይባላቸዋል። ከበላም በኋላ የተደበላቀን ስንስቅ ስንጫወት ማምሸት ነው። የተማርኩበት ውንጌ ትምህርት ቤት የሁሉ ዘር ያለበት አዳሪ ትምህርት ቤት እና ጓደኞቼ እኔ ይሄ ኤርትራዊ ነው ይሄ ትግሬ ምናምን የሚባል ነገር አልነበረም። ወደኋላ ላይ ብቅ ብቅ ማለት ሰርፈስ ማድረግ ጀመረ። በተለይ ከኤርትራ ንቅናቄ በኋላ የኢፒኤልኤፍ ስራ በተማሪዎቹ በወጣቶቹ መካከል ኢንፍሉዌንስ እያመጣ ሲሄድ ትንሽ የመቃቃር ስሜት ተፈጠረ። ያ ኦፍኮርስ አሁን ለዚህ ሁሉ አሁን ላለንበት አስተዋጽኦ ነበረ እና እኔም በሚመለከት ምንም የዘር የሃይማኖት መነጽር የለኝም። አንድ መነጽር የኢትዮጵያ
እሺ አመሰግናለሁ ጋበዝከኝ ፕሮግራም ላይ ደረጀ ደምሴ ይባላለሁ ማንነታችሁን ግለጹ ነው ያልከውና ማንነት መግለጽ አሁን ትንሽ ቀላል አይደለም ማን ነኝ ነው የሚለው ላይ ቶም ሉጌታና ቶልማ እየተናገሩ ትንሽ ለማሰብ ጊዜ ነበረኝ ከሁሉ በላይ ማንነቴን ሼፕ ያደረገው አባቴ ነው አባቴ ደምሴ ቡልቶ ይባላል ኢትዮጵያ ጦር ሰራዊት ውስጥ ለ37 ዓመት ያገለገለ በመጨረሻም ጀነራል ደረጃ የደረሰ ሰው ነው እንዲሁም እናቴ ወይዘሮ አስቴር አዳሙ ሁለቱም በህይወቴ ውስጥ ትልቅ ሮል የተጫወቱ ሰዎች ናቸው አዲስ አበባ ተወልጄ ነው ያደኩት ግን ኢትዮጵያ ውስጥ ብዙ ቦታ ለመዘዋወር እድል ነበረኝ ኤርትራ የኢትዮጵያ አካል በነበረችበት ጊዜ በተደጋጋሚ ሄጃለሁ ብዙውን ጊዜ ግን ሐረር አዋሳ ትግራይም አንዴ ለመሄድ እድል አግኝቼ ነበር ባሌ የተለያዩ ቦታዎች ከአባቴ ጋር እየተዘዋወርኩ ለማየት እድል ገጥሞኝ ነበር ቅዱስ ዮሴፍ ትምህርት ቤት ጨርሼ ወደ አሜሪካ ከመጣሁ በኋላ በመንግስትና ፖለቲካ የመጀመሪያ ዲግሪ ጋቨርንመንት ኤንድ ፖለቲክስ በሚባል ከጨረስኩ በኋላ የህግ ትምህርት ቤት ገብቼ የጁሪስ ዶክተር ዲግሪ አለኝ በህግ ጠበቃነት ለ23 ዓመት በማሳቹሴትስ ክፍለ ሀገር የሰራው ነው ያለሁት ባለፉት 10 ዓመታት ደግሞ በስቴቱ ተመርጬ የተከላካይ ጠበቆችን ተከታታይ ትምህርት ከሚሰጡት ውስጥ ፋካልቲ ውስጥ ሆኜ ማሰልጠን ተራለሁ ከመደበኛ ስራዬ በተጨማሪ አባቴ የኦሮሞ ብሔር ተወላጅ ነው ብዙ ወንድምናቶች ነበሩት በጣም ከትልቅ ቤተሰብ ነው የመጣው ሆለታ አካባቢ ነው አያቴ ቤት እና ስናድግ እናቴ አማራ ብትሆንም ኦሮሞ ብዙ ጊዜ ኢትዮጵያ በአባቴ ነው ያኔ ብሔር ምንድነው የሚባል ጥያቄ አልነበረም ዘር ምንድነው ስትባል እና ኦሮሞ ነኝ እና የአያቴ ስም ደግሞ ቡልቶ ስለነበር ተማሪው በሙሉ በኦሮሞነት ዳውም አንዳንድ ጓደኞች ደቀልድ ቡልቶ ነው የሚሉኝ በጣም ይቀርቡኝ ማለት ነው ልጆነን እናጠና ነበር የዘር ግንዳችን ለምሳሌ እስከ 14 ቤት ያስቆጥሩን ነበር የኔ አባት ደምሴ ቡልቶ ኤጀርሳ ገመዳ ቦሶ ኡላ ጫንጮ አና ጀማ ወለንሶ ቦርጬ ኡፍቱ አዳ በርጋ ድረስ ይሄዳል እነዚህ ሁሉ ቅማቶቼ ናቸው እናቴ መንዝና ጎንደር ናቸው ወላጆቿ እናቴ ኦሮምኛም ትናገራለች ብዙ የእናቴ ዘመዶች ኦሮምኛ ይናገራሉ እና ኦሮሞነት በኩራት እየተናገርኩ ያደግኩበት ሲሆን ምንድነው አንተ ማነህ ስባል ነው ለኢትዮጵያ ዜግነት ነው ዋናው የመጀመሪያው መለኪያ ብዬ ነው ማስበው አሁንም ከምንም በላይ ኢትዮጵያ ነው አባቴም በተለያየ ጊዜ ለብሔሮች ኩልነት ለሁሉም የተለያየ አመለካከት ይሰጥ ነበር። አንዱ ከአንዱ ይበልጣል ወይም የበለጠ መብት ይገባዋል ወይም መገንጠል አለበት የሚለውን ግን አይደግፍም። እና እዛ ላይ ጠንካራ አቋም ነበረው እና ያንን ነው እኔም ይዤ ያደግኩት።
በጣም አመሰግናለሁ። እንደዚህ ዘርዘር አድርጋችሁ እንድትተዋወቁ ማድረጋችን መግቢያ ላይ ጠቁም ያለው ተመልካቾቻችን አድማጮቻችን በቀላሉ ከራሳቸው ጋር እንዲያዛምዱ የሚነሱት ቆብ ነገሮች ስለ ህይወት በመሆናቸው አሁን ኢትዮጵያ ውስጥ ካሉ ጉዳዮች ጋር በቀጥታ የሚያዙ በመሆናቸው በዚህ መንፈስ እንዲረዱት የሚያግዝ ይመስለኛል። ወደ ዝርዝር ጉዳዮቻችን እንዘልቃለን። ይህ ከቅርብ ሳምንታት በፊት ተከሰተ ድንገት ለዚህ ውይይትም አሁን ለምንነጋገርባቸው ሁኔታዎች መነሻ መሆኑን ጠቁመናል። በብዙ ዜናዎች በሁሉም ነገር መግቢያ እስኪሆን ድረስ ደጋግመን እናነሳው ወጣት ድምጻዊ ሀጫሉ ሁንዴሳ ህገወጥ ግድያ የፈጠረው ሜት ሁሉም የሚጋራው ይመስለኛል። ማን እንደገደለው ለምን እንደተገደለ እንዴት እንደተገደለ ተረጋግጦ እንዲታወቅ ሁሉም ሰው የሚጠይቅ ይመስለኛል። የዚህን ወጣት ግድያ ተከትሎ በብዙዎች እንደተገለጸው ዘውግና ሃይማኖትን መሰረት ያደረገ የተነጣጠረ ጥቃት በመላው ሀገሪቱ የተለያዩ አካባቢዎች መከሰቱንና ይፋ ያደረጉ የመንግስት ሀዞች እስከ 166 ሰዎች መገደላቸውን ሌሎች ከዚያ በላይ በብዙ መቶዎች ናቸው ይላሉ አንዳንድ መረጃዎች ከ1000 በላይ መኖሪያ ቤቶች መቃጠላቸውን 240 ተሽከርካሪዎች መቃጠላቸውን ከ10000 በላይ ሰዎች ከቀያቸው መፈናቀላቸውና ማደሪያ ማጣታቸውን ይፋ የተደረጉ ዘገባዎች አመልክተዋል። ከግድያው አገዳደሉ ደግሞ አሳዛኝና እንደ ማህበረሰብ እንዴት እንዲህ ያለ ሁኔታ ተፈጠረ እንድንል ራሳችንን መልሰን እንድንመለከት የሚያስገድዱ ናቸውና እስኪ እሱን መነሻ እናድርግ። የፖለቲካ ልዩነቶች፣ የተለያዩ ጥያቄዎች፣ የተለያዩ ሐሳቦችና እምነት ምናልባትም የኢትዮጵያን ወደፊት አቅጣጫ እንደ አገር ራሱ ላንስማማ እንችላለን። የተለያዩ ሐሳቦች ያላቸው ቡድኖች ይኖራሉ። ነገር ግን እንዴት እንዲህ ያለ ጥፋት የሚከተልበት ሁኔታ ላይ ደረስን? ምናልባትም ጥያቄ ብዙ ነገሮችን እንድትመለከቱ ሊያደርግ ያስገድድ ይችላል። እስኪ የየበኩላችሁን እንመልከት። ከአዲስ አበባ ነው የጀመርነውና አቶ ሙልጌታ አርሶ ጋር ልምጣ። ድንገቱም ሲከሰት ከኛ ከሶስታችን በተለየ ቅርበት የመከታተል እድል እንደነበሩት እገምታለሁ።
እሺ፣ ልክ እንዳልከው ጥያቄው ከባድ ነው። የሚመስለኝን ለመናገር እኔም የሚመስለኝ ምንድን እንዴት እዚህ ደረሰ፣ ለምን እንደዚህ ሆነ ለሚለው ጥያቄ እኔ ሁለት ነገሮች ግምት ውስጥ መግባት ያለባቸው ይመስለኛል። መጀመሪያ የተለያዩ ኢትዮጵያ መሪዎች አንድ ሊያደርጉን ጥረት አድርገዋል። አንድ ሊያደርጉ ማለት አንድ የሆነች ሀገር ተመሳሳይ ታሪክ እንዲኖረን ከአጼ ቴዎድሮስ ጀምሮ እስከ ኮሎኔል መንግስቱ ኃይለማርያም ድረስ ሙከራ ያደረገ ይመስለኛል። ያ ሙከራ ሙሉ በሙሉ አልተሳካም። እስከሆነ ደረጃ ሄደና ኢትዮጵያን አንድ የማድረግ ማለት እስከተወሰነ ደረጃ ሄደና ሳይጠናቀቅ ሳያልቅ አንድ ሳንሆን ማለት ነው። ኢህአደግ መጣ እና ኢህአደግ ምንድን ነው ያደረገው? ተመሳሳይ ችግር ኢትዮጵያን እንዴት ወደፊት እናስኪዳት፣ እንዴት ነው እኛ ኢትዮጵያውያን በሰላም አብረን መኖር የምንችለው የሚለው ጥያቄ አንስቶ የሰጠው መልስ አንድነታችንን የሚያጠናክር ሳይሆን አንድነታችንን የሚያላላ ሆነ ማለት ነው። እና ያ ሙከራ የኢትዮጵያን አንድ ለማድረግ የተደረገው ጥረት የፈጠረው የእኛ ግንዛቤ የተለያየ እንዲሆን አረገው እና በታሪካችን ላይ ያለ የግንዛቤ ልዩነት የፈጠረው ችግር ያለ ይመስላል። ምን ማለት ነው? እነዚህ መንግስታቶችና መሪዎቻችን ኢትዮጵያን ለመቀየር ያደረጉት ጥረት በተለያየ መንገድ ነው የሚገባው። ግማሾቻችን እናደንቀዋለን፣ በጣም ጥሩ ሙከራ ነው፣ ጥሩ ታሪክ ነው፣ ኢትዮጵያን አንድ ለማድረግ የተደረገ ጥረት ነው፣ ኢትዮጵያ አንድ ነች ብለን እናስባለን። ሌሎቻችን ደግሞ የለም፣ ታሪካችን ጥሩ መስተካከል አለበት፣ በጣም ጠቅሮብናል። ሶስተኛ ወገን ደግሞ ችግሩን አቃለን ጥሩ ነገሩን ይዘን እንቀጥል የሚልም አለ። ይሄ ልዩነታችን እርስ በርሳችን በሰላማዊ መንገድ ተነጋግረን ማጥበብ ስንችል እያሰፋ ነው ሄደው ፈጠረ። ኢህአዴጎች ስልጣን ላይ ሲመጡ በእሱ ላይ የተቃኘ ልዩነታችን ላይ በይበልጥ የሚያተኩር አይነት አካሄድ ይሻላል በሚል አዲስ ህገ መንግስትና አዲስ ስርዓት ቀረጹ። ሰው በቋንቋው ተተምኖ በቋንቋው ክልል ተሰርቶለት ቋንቋው እንዲያዳብር ልዩነቱ እንዲያጠናክር ከተደረገ የቻለች ኢትዮጵያ ልትፈጠር ትችላለች። ሁሉም ብሔር ብሔረሰቦች እኩል ከሆኑ እኩል ካደጉ በፈቃደኝነት ላይ የተመሰረተ አንድነት ይፈጠራል የሚል ህልም ነበራቸው። ኦፍኮርስ እሱ እኔ ሲገባኝ በተለይ አሁን ያው በቂ ማስረጃ አለን፣ አሁን ቲዮሪ አይደለም ጽንሰ ሀሳብ አለን፣ ካሁን በኋላ የምናሳየው ነገር አለ። ይኸው አሁን እየተናገርንበት ያለ ነው። ያ በቋንቋችን ወይም በባህላችን እንድንከለል የተደረግ ነው። ይሄው አሁን ያ የዘራ ነውና ያ ኮትኩተን ያሳደግ ነው። ይሄው አሁን እዚህ ደረሰ ማለት ነው። እና አንዱ ብሔር ሌላውን ብሔር አባል በጥርጣሬና ከዛም አልፎ በጥላቻ ከዛም አልፎ ጭራሽ መኖር አትችልም ሁላ ብሎ ጉዳት እስከ ማድረስ ድረስ ደረሰበት ጊዜ ደረስን ማለት ነው። ስለዚህ ሁለት ነው ምክንያቱ ብዬ ነው የማስበው። አንዱ ታሪካችን ላይ ያለን አመለካከት ተፈጠረው። ሁለተኛው ደግሞ በኢህአዴጎች ኢንስቲቱሽናላይዝ ተቋማዊ መልክ ይዞ በህግ ታውቆ አንተ ትግሬ ብቻ፣ አንተ አማራ ነህ፣ አንተ ኦሮሞ ነህ ተብሎ ኢትዮጵያዊነት እንዲደበዝዝና የክልል ብሔረተኝነት በጣም እንዲጠናከር በመደረጉ በኢህአዴግ የተፈጠሩ ልጆች ኢህአዴግ የሰጣቸው ብቻ ነው የሚያውቁት ማለት እኛ የሰጠን ድረኝ ነ እናቸው ይኸው በዚህ እኛ የሰራነው ስህተት እኛ ጀኔሬሽን የፈጠረው ስህተት ውጤት ነው ብዬ ነው ማስበው።
እሺ፣ አመሰግናለሁ። አቶ ደረጀና አቶ ይልማም በየበኩላችሁ በዚሁ በቀደመ ጥያቄ ላይ እንዴት እዚህ ደረስን? አቶ ደረጀ።
አቶ ሙልጌታ ባለው በጣም እስማማለሁ። ችግሩ የሊጋል የህግ የትምህርት የማህበረሰብ የኢብን ከባህልም ጭምር መቻቻልን፣ መቀራረብን፣ መዋደድን ከፕሮሞት ወይም ደግሞ ከማሳደግ ይልቅ እነዚህን የተለያዩ መዋቅሮች ልዩነታችንን በጎላ ሁኔታ እንዲያሳዩና ያንን ማህበረሰብ ውስጥ ሰርጾ እንዲቆይ የሚያደርጉ ስራዎች ላለፈው 30 አመት ተሰርተዋል። በዛ 30 አመት ጊዜ ውስጥ ተወልደው ያደጉት ልጆች አሁን 18 20 25 30 ሆነው እድሜ የሆኑት ልጆች የሚያውቁት ኢትዮጵያዊነት የሚለውን የዜጋ የሲቲዝንሺፕ ማንነት ሳይሆን የብሔርና የክልል ማንነት እንዲሆን ተደርጓል። ናው አቶ ብርጌታ እንዳሉት አንቱ አንተ ላለው አልፎ አንተ ወደ ይቅርታ አድርጉልኝ እንዳሉት በኢትዮጵያን እንዴት በአንድነት እናኑር ከሚለው ተነስቶ የመጣ የህግ ስርዓት ሊሆን ይችላል። አንድ ካህን አይደሉም የእስልምና ሃይማኖት መሪ በቅርቡ ምን አሉ? ሃይማኖታችን የሚያስተምረው ሰውን በጥሩ መጠርጠር ነው ብለዋል። እና በጥሩ መጠርጠር ጥሩ ነው ሰው። እና እስቲ ይሄ ህግ ሲወጣ በዚህ መልክ ኢትዮጵያ አንድ ሆና ትቆያለች ብለው አስበው ይሆናል ብለን እንወሰደው። እና ውጤቱን አሁን አይተነዋል። ግን ይሄ ህግ እንዲህ ሊያደርግ የቻለው ምኑ ነው ብለን ስንመረምር የእያንዳንዱ ክልል ህግ ብታየው እያንዳንዱ ክልል ህግ ቃል በቃል አንድ አይነት ነው። እና ቃል በቃል ተጽፎ ለየክልሉ የተሰጠ ህገ መንግስት ነው። ህገ መንግስቱ የክልል ህገ መንግስት የፌደራል ሲስተም ተብሎም የተቋቋመው የፌደራል ሲስተም እውነተኛ ፌደራል ሲስተም አልነበረም። በማዕከላዊ መንግስት የሚተዳደሩ የሱን ማዕከላዊ መንግስት የሚሰጣቸውን ትዕዛዝ የሚያስተላልፉ ክላይንት ወይም ደግሞ ወኪል ፓርቲዎች የሚያስተዳድሩት ነው። ያ ሲሆን ህዝቡ እንዴት ነው ከሌላው ኢትዮጵያ ህዝብ ጋር አብሬ ልኖር የምችለው? የተገበያየው ልጆችን ፈለጉበት ሀገር ሄደው ኖረው ተምረው ፈለጉትን አግብተው ከሌላም ብሔረሰብ ጋር ተዋልደው በሰላም የምንኖረው እንዴት ነው? ለዛም ደግሞ የሚስማማ ህግ፣ እኛም ደግሞ በአካባቢያችን ያለንን ባህል የምናሳድግበት ህግ እንዴት ነው የምናወጣው ብሎ ለክልል ህገ መንግስት ተወያይቶ አውጥቶ መሪዎቹን መርጦ የሚያስተዳድርበት ፌዴራል ሲስተም ያ አልነበረም። እና የተደረገው ምንድን ነው? በህገ መንግስት ይሄ መሬት የአማራ ህዝብ መሬት ነው፣ ይሄ መሬት የኦሮሞ ህዝብ መሬት ነው፣ ይሄ መሬት የትግራይ ህዝብ መሬት ነው የሚል ለየክልሉ ህገ መንግስት ተሰጥቶ በየአካባቢው ሰው የሚያድገው የሚማረው ሰው እንደ ኢትዮጵያዊ ሳይሆን እንደ ኦሮሞ፣ እንደ አማራ፣ እንደ ትግሬ እያሰበ የትግራይ ጥቅም እኔ ኦሮሞ እና አማራ የተወለድኩ ሰው ትግራይ ሲያድግ እኔ ደስ ሊለኝ ይገባል። ምክንያቱም የትግራይ ከተጎዳ የኔ ታክስ ነው ደግሞ እዛ ሄዶ እርዳታ የሚያደርገው አይደለም እንዴ? ትግራይ ሲያድግ ምንድን ነው የሚሆነው? ምሸጥ ከሆነ ሸቀጥ ወደዛ ለመላክ ሞር እድል ይፈጥርልኛል። ብዙ የተማሩ ሰዎች ሲኖሩ የምቀጥራቸው ሰዎች ይበዛሉ። የተለያዩ እነዛም ሲያድጉ ወደዚህ መጥተው ሆቴል ቤት ይዝናናሉ። እና ይሄ ሳይሆን ሰዎችን የሚያገናኘው የአንዱ እድገት ሌላውን እንዴት ይጠቅማል የሚለውን ሳይሆን ወይም ሁላችንም ደግሞ አንድ ላይ ተነስተን አንድ ላይ እንወድቃለን የሚለው ሳይሆን ይሄ ክልል እንደዚህ መሆን አለበት፣ እኔ ክልል መምጣት የለበትም ሰውየው፣ እኔ ክልል ያለ መሬት ከእኔ ክልል ውጭ ያለ ሰው ይገዛል። ይሄ መንደርተኛ አመለካከት በኢትዮጵያውያኖች ውስጥ እንዲሰርጽ ተደርጓል። ያ ያመጣው ዜጋን መገንባት ስራ አልተሰራም። በሰላሳ ዓመት የአገር ዜጋን መገንባት የሚለውን ስራ አልተሰራም። እና ህጉ ደግሞ ችግሮቻችንን የምንወጣበት ስትራክቸር አልተቀመጠም። እዚህ ላይ በኋላ ሞር መነጋገር እንችላለን። ህግ ውስጥ ያሉ በጣም ብዙ ፕሮብሌሞች እና ችግር ሲኖር ወደ መንገድ ከመውጣት ይልቅ ወደ ፍርድ ቤት ሄደን ችግራችንን በክስ በፍርድ ቤት መፍታት የምንችልበት የህግ መዋቅር አልተዘረጋም። ያንን እንዲሆን የሚያስፈልጉ ነገሮች አልተሟሉ። ይሄ እንግዲህ በጣም ትንሹ ነው፣ ግን መሰረቱ ይሄ መስለኛል።
ገፋ አድርገን በጥያቄዎች እንመለከታለን። አቶ ይልማ ተሙልጌታ እና አቶ ደረጀ እንዴት እዚህ ደረስን? ይሄንኑ ጥያቄ እነሱ ከሚያዩበት መንገድ አንጻር ገልጠዋል። የተነሱት ላይ የሚጨምሩትም ካለ የተለየም ሀሳብ ካለት ሌላ ጥያቄ ለእርስዎ አስከትላለሁ።
እሺ፣ ሁለቱም ወዳጆቼ እንግዶቹ ያቀረቡት ምንም መሬት የሚወድቅ ነገር የለውም፣ ትክክል ነው። እና በዚህ በተለይ ሪታየር ካረኩ በኋላ በዚህ ደግሞ በኮቪድ ዘመን በጣም ብዙ ሚዲቨል ኢትዮጵያን የሚመለከቱ መጽሐፍት ማንበብ ጀመርኩ። ሞር እውቀቴ ወደ ከረንት ስለነበረ መሰረቱ ምንድን ነው፣ ከዛ ደግሞ ወደ ናይንቲንት ሴንቸሪ ቅድም ሙልጌታ እንዳለው የዘመነ መሳፍንት እና እነዚህን መጽሐፎች ሳነብ አገራችን ውስጥ ካለው የብሔር ብዛት፣ የቋንቋ ብዛት ውዝግብ መኖሩ የሚጠበቅ ነው። ምክንያቱም ትግሉ ኢትዮጵያም ውስጥ ሆነ አውሮፓ ታሪክም ብንመለከት፣ የኤዥያ ታሪክ ብንመለከት የተሰሚነት፣ የመደመጥ፣ የኃይል የማግኘት የዛ ታሪክ መሰረቱ ያ ነው እና ሚዲቫል ኢትዮጵያ ውስጥ ዘመነ መኳንንት ዘመን በጣም አስከፊ ነበር። እንኳን በዛ ዘመን አልተወለድኩም እላለሁ። አስከፊነቱ ምንድን ነው? የሚደረጉ ፍትጊያዎች እና ጦርነቶች፣ ግጭቶች ምንም አይነት የብሔር ስሜት የላቸው። ጎጃም ውስጥ 4-5 አምባገነኖች ለስልጣን ለተለቢ ለተሰሚነት፣ ትግራይ ውስጥ ያሉ መሳፍንት መኳንን እንደዛው ነበሩ። ይሄ ዩኒቨርሳል ትሩዝ አለው። በየትኛውም ኢትዮጵያ ውስጥ ብንሄድ፣ በየትኛውም ዓለም ውስጥ ብንሄድ እና ቅኝቱ የኃይል የጉልበት ዝግዛትን የማስፋት ፖለቲካ ነው። ፖለቲካ የምንለው ከሆነ የፖለቲካ ገጽ የአይዲዮሎጂ ገጽ ይዞ የመጣው ከማርክሲዝም ከኮሚኒስት ስርዓት እድገት ጋር ነው። እንደ 1950s 60s አይዲዮሎግ ሰዎች ብቅ ብቅ ማለት ጀመሩ። ዘመኑም እርግጥ ካፒታሊዝም ኢምፔሪያሊዝም የሚወገዝበት ስለነበረ ተማሪዎቹ ያንን አነሱ እና ያንን ሲያነሱ በእምነቱ በፍልስፍናው ማርክሲዝም ጠላትና ወዳጅ ብሎ ይወስናል። ፖለቲካ ፍልስፍናው በዛ የተመሰረተ ነው። ጠላት መፍጠር አለብህ። የሚጠላ ኃይል፣ የሚፈራ ኃይል፣ የምታስወግደው ኃይል ወይም መስከበርቴው ሊሆን ይችላል፣ መሬት ስንትኑ ሊሆን ይችላል። እና በዚያ ውስጥ ተዋቅሮ የነበረ ደግሞ ሌላ ሰዎችን ማነሳሻና መሳቢያ የብሔር ጥያቄ የሚለው ነገር በሌኒን ጽሁፍ ውስጥ አለ፣ በስታሊን ጽሁፍ ውስጥ አለ። ያንን ተቀብሎ ነው ወጣቱ ከዛ በኋላ ፖለቲሽያን የሆነው። የኔ የማውቃቸው ክላስሜቶች በዛ ዘመን የነበሩ በሁሉም ነፃ አውጪ የሚባለው ድርጅት ውስጥ የነበሩ በጣም በቅርብ የማውቃቸው ሰዎች ናቸው። እና አሁን ላይ ሆኜ ሳስበው የቱን ያህል በቂ ግንዛቤ በፍልስፍናውና ፍልስፍናው በሚያስከትለው መጻኢ ላይ የቱን ያህል መረዳት ነበራቸው የሚለውን ሳይ በጣም አዝናለሁ። የኔ የራሴ የፖለቲካ ግንዛቤ አለ አይመስልም። እና ባለፈው 40 ዓመት ኢትዮጵያ ውስጥ የነበረው የፖለቲካ እንቅስቃሴ አይዲዮሎጂካል መሰረት ያለው ነው። ህዝብ አይዲዮሎጂካል መሰረት ያለው ነገር ይገባዋል፣ ያውቃል፣ አያውቅም። የልሂቃን ፖለቲካ ነው። ልክ እነ ደጃዝማች ራስ ግዛታቸውን ኢንፍሉዌንሳቸውን ለማስፋት በሚያደርጉት ጥረት ልክ በአይዲዮሎጂ ላይ የተመሰረተ መለያየት እኔ ከእሱ በልጣለሁኝ የማነሳሳት ምናምን ፖለቲካ ተካሄደ እና አሁን ያለንበት ዛሬ ያለንበት ሁኔታ በናሽናሊቲስ ጥያቄ ላይ ያሲን በብሔር የመከፈል ሆነ የዛ ነጸረቅ ድሮ አልነበረም፣ በኋላ ይመጣል። ያ ስርዓት ግን ያ የማርክሲስት አይዲዮሎጂ መውደቁን አንዳንዶቹ ገና ይሰማል መሰለኝ። ወድቋል፣ ከሽፏል፣ አልሰራም እና ዓለም ወደ አንድ ትልቅነት በምትመጣበት ሰዓት እኛ ወደኋላ ተመልሰን ትንሽ እንሆን ብለን እንታገላለን፣ ሀገር እናጠፋለን። እና መፍትሄው ከዚህ ነው መጀመር ያለበት የሚል እምነት አለ።
አቶ ይልማ ካቆሙበት እንቀጥል። ያለፈው 40 ዓመት የነበረ የርዕዮተ ዓለም ልዩነት ዛሬም ድረስ የሚፈነጠቃቸው ነገሮች ያሉ ይመስላል። ስለ ተሰሚነት ፍላጎት ቀደም ባሉት አስተሳሰቦች ውስጥ የቱን ያህል ድርሻ እንደነበራቸው ገልጸዋል። አቶ ደረጀ የህግን ፈተናዎች፣ ህግ ራሱ ፈተና ላይ የወደቀበትን፣ አቶ ሙልጌታ ታሪክን የተረዳንበት ወይም የምንረዳበትና የተቀበልንበት መንገድ አስተዋጽኦ ማድረጉን ገልጻችኋል። ችግሮችን ባወቅን መጠን ለመፍትሄዎች መቃረብ ይቻላል እና በዚህ ሰዓት የሚከታተሏቸው አድማጮችም ተመልካቾቻችንም ወንድም እህት ጓደኞች እየተነጋገሩበት ዛሬ የሚያሳስበውን ነገር ከየት መጣ፣ እንደምን ሆነ፣ ወዴት ሲወስድናልን እንዲነጋገሩ እድል ለመስጠት ተጨባጭ ችግሮችንም እስኪ እንመልከት። ዛሬ ላይ ያሉ ቀደም ብሎ ያነሳቸዋቸው በርካታ ችግሮች ባሉበት፣ እንደሚታወቀው ኢትዮጵያ የወጣት ሀገር ናት። በአሁኑ ሰዓት አብዛኛው ህዝቧ ወጣት ነው፣ ስራ አጥ ወጣት ነው። የሀብት እጦት ጎልቶ ከሚታዩ ችግሮች እንደ አንዱ ምክንያት ተደርጎ ይነገራል። በአንድ ምክንያት ብቻ ይሄ ሁሉ ጥፋት፣ ይሄ ሁሉ ውድመት አይከተልምና እስኪ ገፋ አድርጋችሁ ተመልከቱ። እንዴት መውጣት እንችላለንን ችግሮቹን ከመረዳት ጋር ካያያዝን የመንግስቱ ፈተናዎች ምንድን ናቸው? የዜጎች ፈተናዎች ምንድን ናቸው? ቅድም ጎላጎላ ያሉትን አንስታችኋል። ዛሬ ላይ ያሉ ችግሮችን እስኪ የሚቻለውን ያህል እንግፋ፣ ተመልካቾቻችን አድማጮቻችን የሚወያዩበት መፍትሄውንም እሱን መሰረት ባደረገ መልኩ አንዳንድ ሀሳቦችን ፈንጥቁ። አቶ ይልማ ከርሶ ልጀምርና አሁን ደግሞ ወደኋላ እንመለስ። አድማጮች ከሶስቱ እንግዶቻችን ጋር የጀመርነው ውይይት አልተቋጨም። ለተከታዩ ክፍል ቆየት ብለው ይመለሳሉ። አድማጮች አሁን ጠበቅ ወዳለው የአገር ጉዳይ ከመመለሳችን አስቀድሞ በመጠኑም ቢሆን ዘና ወደሚያደርገን የአዲስ መስኮት ዝግጅት ነው የምናመራው። በስርጭታችን የጊዜ ሰሌዳ መሰረት አሁን ሰዓቱ የአዲስ አበባው የንጉሴ አክሊሉ መስኮት የሚከፈትበት ነው። ንጉሴ አክሊሉ ለምሽቱ ባለፈው ወደ አስተዋወቀን የአንድ እውቅ የቀድሞ ስፖርት ጋዜጠኛና የሙዚቃ ደራሲ ህይወትና ስራዎች ነው የሚወስድን። ንጉሴ መስመሩ ያንተ ነው።
አርቆ ማሰቢያ ያለን አይምሮ እንደምን ተሳነን ለማክበር ቀጠሮ። ጋዜጠኛ ሰለሞን ተሰማ ነው እንዲህ አለው። ጥላውን ገሰሰ አዜመው ተጫወተው አንጎራጎረው አሉላ እኔ እናንተ ግን በቀጠሯችን መሰረት እነሆ ዛሬ ተገናኝተናል። ሐሰት ለመናገር አትሻምላሴ ለእውነት ሞታለሁ አልሳሳም ለነፍሴ አትመልከች ሱፍ አትይ መኪና እኔም ገዛለሁ ድሌ ሲቃና። የዚህም ግጥም ባለቤት ሰለሞን ተሰማ ነው የስፖርት ጋዜጠኛው። ለመሆኑ ጥላሁን እንደዛ ብሎ አንተ ገጥመ ሰተኸው ያዜመው ለማን ነው አትመልከች ሱፋቲ መኪና ያለው ብዬ ጥላሁንን ራሱን ልክ የዛሬ 40 ዓመት ሰለሞን ተሰማ በሞተ ጊዜ ጠይቄው ነበር። ጥላሁን ያለው ለኔ ነው የሚል ነበር። ነገር ግን ይሄው ፕሮግራም በሁርጧት ፕሮግራም ሲተላለፍ በስልክ ቁጥር 111054 ላይ ብዙዎች እንደምታስታውሱት ስልክ ተደውሎ አረ የለም ለጥላሁን አይደለም ለአበበ ቢቂላ ነው እንዲህ ያለው ያሉ ብዙዎች ነበሩ። ሰለሞንን በብዙ ስራዎቹ ማንሳት እንችላለን በዚህ ተከታታይ ዝግጅት። ለዛሬ በስፖርቱ ላይ እናተኩርና የኢትዮጵያ ሬዲዮ አቋመ ጽኑ የስፖርት ጋዜጠኛ አንጋፋው ይንበርበሩ ምትኬ ስለ ሰለሞን ተሰማ የሚለውን እናዳምጥ።
ሰለሞንን ስፖርትን ለይተ ማየት አትችልም በምንም ታሪክ ምልህ በህይወቱም ማለፍ እኮ እሱ ነው ምክንያቱ እሱ ነው። ምክንያቱም ሰለሞን ከኢትዮጵያ ስፖርት አመራሮች ጋራም ግጭት ይፈጠር የነበረው በዚሁ ምክንያት ነው። ስፖርቱን በጣም ይወድ ስለነበረ እናንተ ብቻ አይደላችሁም ለስፖርቱ የቆማችሁት እኛንም ይመለከታል እያለ የሚታገል ሰው ነበረ እና በዚህ ምክንያት አመራሮች ጥርስ ውስጥ ገብቶ እንደነበረ በደንብ አስታውሳለሁ። እና ምን ስለ ስፖርት ምንም የሚመልሰው ነገር የለም ሰውየው ደሙ ነው ህይወቱ ነው ማለት ይችላል ሰለሞንና ስፖርት። እና እኔ አዝናለሁ በእውነት ሊሰራ በሚችልበት ዘመን ነው እሱ የተቀጨው።
እድሜው ምን ያህል አካባቢ ይደርስ ነበር ያን ጊዜ?
47 ምናምን 50 ውስጥ ቢገባ ነው። በቃ
ገና ነበር።
አዎ ገና ነበር ገና ነበር።
አቤት ሰለሞን ሸጋ በጣም ሸጋ ጥሩ በጣም
በጣም አሪፍ የሆነ አገላለጽ
ያለው
አሪፍ የሆነ ቋንቋዎቹ ልዩ ናቸው የሱ ቋንቋዎች።
ሰለሞን ተሰማ የዛሬ 40 ዓመት አካባቢ እንዳረፈ ዮሴፍ ቤተክርስቲያን ሐውልት መታሰቢያ ተሰርቶለት ነበርና እንደው ጥሩ ሐውልት እንደነበር አስታውሳለሁ። ይንበርበሩ
አብሴሎም አሰርቶለት ነበር ማስታወሻ የመቃብሩ። አሁን ያ መቃብር ይፍረስ ይኑር አላውቅም። አሁን እዚህ ስቴፋን ዮሴፍ ነበር። አዎ ትልቅ ማስታወሻ ነበር ምል ሰው ሁሉ አሁን ለቀብር ሲሄድ ይሄ ማን ነው ብሎ ያስታውሰው ነበር እንትን እና ማይክሮፎን ይዞ በእሪ ይዞ እዛ በደንብ አድርጎ በደንብ እንትን ብሎት ነበር በእውነት እሱ ነው የማስታውሰው። እንግዲህ
አመሰግናለሁ ይንበርበሩ ምትኬ ለዛሬ። ሰለሞን ተሰማ ያልሞከረበት ያልሰራበት የሚዲያ ዘርፍ የለም። ለምሳሌ በአዲስ ዘመን ጋዜጣ የስፖርቱ ገጽ ዋና አዘጋጅ ነበረ። ምስራች ድምጽ ሬዲዮ እንደዚሁ የስፖርቱን ፕሮግራም ያዘጋጅ ነበረ። በይበልጥ ደግሞ የሚታወቀው በኢትዮጵያ ቴሌቪዥን የስፖርት ፕሮግራም አዘጋጅነቱ ነበር። ከዚህም ሌላ መጽሔቶችንና ሌሎችንም ማዝናኝ ነገሮችን እያዘጋጀ በኢትዮጵያ ሕዝብ ዘንድ በጣም የታወቀ ጋዜጠኛ ነው። የድርሰትና የዜማ ሰውም እንደሆነ
ከዚህ በፊት ተነጋግረናል ወደፊትም በስፋት እንነጋገራለን የዛሬውን እዚ ላይ እናብቃ የዛሬ 15 ቀን በሰላም እንገናኝ
ትክሰክሊሉና እንግዳውን አመሰግናለሁ በቀጠሯቸው መሰረት ሶስቱ ተወያይ እንግዶች አቶ ይልማ አዳሙ፣ አቶ ደረጀ ደምሴ ቡልቶና አቶ ሙልጌታ አረጋዊ ለቀሪው ውይይት ተመልሰዋል። እንግዶችን ሰፋ ላለው ደርዝ ያለው ውይይታቸው አመሰግናለሁ። ውይይታችን አላለቀም። ቀሪውን በሌላ ጊዜ የቪዲዮውን ምልልሳችን ደግሞ በድረገጻችንና በማህበራዊ ገጾቻችን ላይ እናኖራለን። ውድ የራዲዮ መጽሔት ታዳሚዎች፣ ለዛሬ ያልነውን በዚሁ ልናበቃ ነው። ለምሽቱ ባቀረብናቸውም ሆነ ለፕሮግራሙ ተስማሚ ባላችኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል እንድትሳተፉ ጋብዛለሁ። ቀደም ብሎ በተነሳው ውይይት ላይም የበኩላችሁን አዎንታዊ ሀሳቦች እንድታካፍሉ ጋብዛለን። የዛሬውን በዚሁ ልንቋጭ ነው። አሁን የቀረን የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሥ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና እደሩ።